ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ማክሰኞ ህዳር 22/2015 መሰናዶ ጀመረ ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው መሰናዶች መካከል ጥቂቶቹን እናስተዋውቃችሁ ሁለቱንም እግሮቿን በመኪና አደጋ ያጣችው ወጣት የቅርጫት ኳስ ተጫዋች ጥሩ ድል እያስመዘገበች ነው
ኡልቸር ባስኬት ጀመር 2008 አካባቢ ማለት ነው ጀመርኩት እና አንድ አምስት ጊዜ ተጫውቻለሁ ማለት ነው ጠዋት 12 ሰዓት ታነጥሽ ቀባይ ማገዝ ይመጣል ታክሲዎችም ደግሞ አይጭኑንም አይመችሽም ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው
ወጣት እመቤት አሌ ተሰኛለች በምሽቱ እንግዳችን አድርገናታል በሷ ዙሪያ የተሰራውን ዘገባ የምንቃኝ ይሆናል በሌላ በኩል የምሽቱን አብይ ሰዓት የሚወስደው ግን ከሁለት ወጣቶች ጋር በቀጥታ የስልክ መስመር የምናደርገው ውይይት ነው ባለፉት ሁለት ዓመታት ወጣቶች በቀጥታም ሆነ በተዘዋዋሪ በጦርነቱ እጅግ ተጎድተዋል ወጣቶች የሰላም አካል እንዲሆኑ እንዲሁም ደግሞ ካደረሰባቸው ጉዳት አገግመው ስኬታማ እንዲሆኑ ምን መደረግ አለበት ትላላችሁ ስንል ወጣቶች በስልክ መስመር ይዘን የምንወያይ ይሆናል ከኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዳውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎችና አዘጋጆች ጋር በመሆን ነው በድጋሚ አብራችሁን ታምሹ ዘንድ እንጋብዛለን አራቱ ኢትዮጵያውያን መሐከል አንድና ከዛ በላይ የሚሆኑት እድሜያቸው ከ10 አመት እስከ 19 አመት ሲሆኑ ከሶስቱ አንዱ ደግሞ እድሜው ከ10 አመት እስከ 24 አመት የሚሆነው ወጣት መሆኑን በቅርብ ጊዜ የተሰሩ ጥናቶች ያመለክታሉ እድሜያቸው ከ10 እስከ 29 የሚደርሱ ወጣቶችና ታዳጊዎች ደግሞ ከሀገሪቱ ከጠቅላላው ህዝብ 42 ከመቶ እንደሚሆኑ ይገመታል እነዚህ ወጣቶች ታዲያ ባለፉት 2 አመታት በሀገሪቱ ክፍሎች የነበሩት ግጭቶችና ሰብአዊ ቀውሶች ምክንያት ትምህርት ማቋረጥ ስራ ማጣትን የመሳሰሉትን ጨምሮ ተስፋ ለመቁረጥና ለተለያዩ የስነ ልቦና ችግሮች ተጋልጠዋል ይሁንና ባለፈው አንድ ወር ጊዜ ውስጥ ሀገሪቱ አንጻራዊ ወደሆነ ሰላም እየመጣች ትገኛለች በዚህ ውስጥ ከፍተኛ ሁኔታ በቀጥታም ይሁን በተዘዋዋሪ ተጎጂ የሆኑ ወጣቶች እንዴት የባከነ ጊዜያቸውንና ህይወታቸውን ማታካስ ይችላሉ እንዴትስ የሰላሙ አካልና ሰላም ለማምጣት የመፍትሄ አካል መሆን ይችላሉ በሚለው ዙሪያ አጠር ያለ ውይይት እናደርጋለን በስልክ መስመራችን ላይ አስቀድመን እንደነገርናችሁ ሁለት እንግዶች አሉን እንግዶችን በየተራ አስተዋውቃለሁ የመጀመሪያው ወጣት አስማማው ድረስ ይሰኛል ከ40 ምንጭ ነው ወጣት አስማማው እንደምን አመሸህ ጤና ይስጥልኝ ሄሎ ምናልባት አስማማው አልሰማኝም ይመስለኛል ሁለተኛው እንግዳዬን አስተዋውቃለሁ ከሱ ጋር ያለው የስልክ መስመር እስኪስተካከል ድረስ ሁለተኛው እንግዳዬ ደግሞ ሙሉቀን ቢኒያም ይሰኛል ከሐዋሳ ነው ጤና ይስጥልኝ ሙሉቀን እንደምን አመሸ
ጤና ይስጥልኝ እንደምን ዋላችሁ
ሙሉቀን በጣም ነው ማመሰግነው ጥሪያችንን አክብረህ እዚህ ስለተገኘ እናመሰግናለን ምናልባት አስማማው መስመር ላይ ካለ አንዴ ልሞክር ስልኩ መቋረጡን ኤልያስ ነግሮኛል እሺ ሙሉቀን ካንተን ጀምር ሰዓታችንን ለምሻማት እንዲመቸን ማለት ነው በድጋሚ በጣም አመሰግናለሁ እንግዲህ ባለፉት 2 አመታት ወጣቶችን ያጋጠማቸው የህይወት ተግዳሮት ምንድነው ትላለህ በተለይም ደግሞ ከሰላም ማጣት ጋር ተያይዞ
አመሰግናለሁ ተመሰግናለሁ ቀንዲና መባላለሁ ዋሳ ነው መኖሩ በአርክቴክቸር የተመረኩት በሐዋሳ ላይ በተወሰኑ ግጣጠኝ የኮንስትራክሽን ስራዎች ላይ ሳቀፋለሁ ያው እዚህ ሐዋሳ ብንገኝ ያለፈው 2 አመት ለሀገራችን በሁሉም አካባቢዎች በሚባል ደረጃ ጉዳቱን ሁሉም አካባቢ ያሉ ሰዎች የኢትዮጵያ ነዋሪዎች በአጠቃላይ ቀምሰውታል ማለት ይቻላል ብዙም የማውቃቸውን ሰዎች በዚህ በግጭቱ ሳቢያ አጥተናል የሱም ዳፋው ለሁላችንም ነው እየደረሰው አገሪቷም ኢኮኖሚ በጣም ተጎዳበት ሁኔታ ነው ያለው ከዚያም ባለፈ እኔ በተሰማራሁበት የኮንስትራክሽን ኢንዱስትሪ በጣም ተጎዳበት እና ብዙዎች ስራ እስከማጣት የደረሱበት ሁኔታ ነው ያለ። በጣም ብዙ የጠሩት በጦርነት ምክንያት አካላቸውን አጥተዋል። በጣም ብዙ ሰዎች ስነ ልቦናቸው ተጎድተዋል። አብረው መኖር በጣም ከባድ ወደሚሆንበት ደረጃ ደርሷል። እርስ በርስ መጠራጠር፣ የስነ ልቦና፣ የአካል ዩኒቨርስቲ በተለያዩ ጉዳቶች ሁሉም ኢትዮጵያ ያስተናግዳል። ከዚህ በዘለለ ግን በዋናነት ጉዳቱ እያመዘነው ወጣቱ ላይ ነው ብያምናለሁ። ብዙ ወጣቶች በኢትዮጵያ ምግን በጣም ብዙ ወጣቶች በያለንበት አካባቢ ሁላችንም የችግር ቀማሽ ሆነናል። እኛም ባለንበት በዚህ በሐዋሳ ከተማ ብዙውን ችግር ነው እኛ ላይ የገጠመው። በምንሄድባቸው የቢሮ ቦታዎች፣ የተለያዩ አካባቢዎች ተመሳሳይ ይሄ የጦርነቱ መንፈስ የፈጠረው ነገር ነው እና ጋም ያለው ምንም የተለየ ነገር የለም። ሌላው አካባቢ ከደረሰው እዚህም አካባቢ ተመሳሳይ ነው ያለው። ብዙ ኢትዮጵያ አካባቢዎች ያው ከሞላ ጎደል የተሻለ ነው ቢባልም እንደ ሀገር የወደቅንበት የዘቀጠልበት ወቅት ነው ማለት ይቻላል።
ጥሩ ነገር ነው ያነሳኸው። እኛም ከዚህ ቀደም በኮንስትራክሽን ስራ ላይ ያሉ ወጣቶችንም አነጋግረን ነበር። እንዳጋጣሚ ሆኖ ደግሞ አንተም እዛ ላይ ነህ። በተለይ ደግሞ የሀገር ግንባታ ሀገርንም ለመገንባት ሰዎችም ደግሞ ብዙ ወጣቶችም የሚሳተፉበት የስራ ዘርፍ ነው። ከቀን ሰራተኝነት አንስቶ እስከ ምህንድስና እስከ መጨረሻው ወይም ደግሞ የአስተዳደር ስራዎችም ጭምር የሚሳተፉበት ዘርፍ ነው በእጅጉ የተጎዳው እና ይህንን መጋፈጥ የቻልክ ሰው ነህ። ኤልያስ እንግዲህ ፕሮዲውሰሬ አስማማው በስልክ መስመራ ላይ ተገኝቷል ብሏል። ጤና ስጥልኝ አስማማው፣ እንደምን አመሸ? እንዴት ነህ? ክብረት ስለተገኘ አመሰግናለሁ። እንግዲህ እኔና ሙሉቀን ውይይታችንን ቀደም አድርገን ጀምረን የሙሉቀን አስተያየት ሰምተናል። ጥያቄያችን የሚሆነው ወደ አንተ ነው የምመጣው። አንተስ ምን ትላለህ? ባለፉት ሁለት አመታት ውስጥ ወጣቶችን ያጋጠማቸው የህይወት ተግዳሮት በተለይ ደግሞ ከሰላም ማጣቱ ጋር ተያይዞ የገጠማቸው ነገር ምንድን ነው ትላለህ?
በጣም ጥሩ። እንግዲህ ባለፉት ሁለት አመታት እንግዲህ እንደ ሀገር የገጠመን ነገር በአብዛኛው የማህበረሰብ ክፍል ላይ ጫና ያሳደረ ቢሆንም በተለይ ወጣቱ ላይ ደግሞ በተለይ መልኩ ነው ጫና ያሳድሮ አልፏል ብዬ የማስበው። ለዛም ሁኔታ ውስጥ እንግዲህ በመጀመሪያ ደረጃ እንግዲህ ይሄ ጦርነት ሲኖር ጦርነት የሚካሄደው በሰው ኃይል ነው። ሰው ኃይል ደግሞ ኖሮት ከወጣት ሊትረክ የሚፈልግ አይነት ነው እና ወጣት የሆነ ሰው ኃይል በጦርነት ላይ በብዛት መሳተፉ አንድ ሰብአዊ ኪሳራን ያደርሳል። እሱ አንዱ ነው። ሌላኛው ደግሞ ሰላም በሀገሪቱ ባለመኖሩ ብቻ ህሊና ላይ ጉዳት ጫና አለ። በየዕለቱ በግብርና በማህበራዊ ሚዲያዎች ስለ ግጭቱ ነው የሚሰማው። እሱ በራሱ የህሊና ነጻነትን የማይሰጥ ነገር ነው። ያን ራሱ መስችሎ ሌላ ጉዳይ አለ። ሌላው በተለያየ መልኩ በተለይ በሰሜኑ የሀገሪቱ ክፍሎች ያሉ አካባቢዎች ላይ በጦርነቱ ምክንያት ብዙ የኢኮኖሚና ማህበራዊ መስተጋብሮች መዛባት ገጥመዋል። ከዛም አልፎ ተርፎ ወደ ሌሎች የሀገሪቱ ክፍሎችም የዛ እጣ ፈንታ ደርሷል እና በዚህ ውስጥ ደግሞ በተለይ አሁን እንደ ኢትዮጵያ ባለ ሁኔታ የኢኮኖሚ በተለይ የስራ እድል ጋር ተይዞ ባለው ሰፊ የሆነ የስራ አጥ ቁጥር የወጣት ቁጥር አለ ተብሎ በሚታሰብበት እንዲያን ሁኔታ መፈጠሩ ደግሞ በስራ ላይ ያለውንም ወጣት በተለይ ቅድም በጠቀስኩት ጦርነቱ ወይም ግጭቱ ካሉበት አካባቢዎች ስራውን እንዲያጋር እንዲፈነቀል ህይወቱም እንዲመተካከል አድርጓል እና የሚያገኘው ጫናዎች አሉ ማለት ነው።
እስቲ እንግዲህ የወጣቱን ስነ ልቦና ለማነቃቃት ወጣቱ ደግሞ ወደ ስራ እንዲገባ ለማድረግ በሰሜን ኢትዮጵያ ያሉትንም ወጣቶች ሊሆን ይችላል፣ ትግራይም፣ አፋርም፣ አማራም እንዲሁም ደግሞ እናንተ በጠቀሳችሁበት ክልል በቀጥታም ባይሆን ደግሞ እናንተም ጋር ደርሷል ባላችሁበት ክልል እና ምን መደረግ አለበት ትላላችሁ? ወደ ሙሉ ቀን ልምጣ። ሙሉ ቀን
እንዳለው በጣም በብዙ አካባቢዎች ላይ የራሱን ተጽዕኖ አሳርፎ ነው ያለፈው። በኢኮኖሚ በጣም አገራችን የተወደቀችበት የተጎዳችበት ወቅት ነበር። የዶላር ምንዛሪ በጣም በከፍተኛ ሁኔታ የጨመረበት ወቅት ነበር። የሰዎች እህል መመገብ እንኳን እስኪያቅታቸው ድረስ በጣም ብዙ ዋጋ የከፈሉበት ወቅት ነበር። ብዙ ሰዎች ተፈናቅለዋል። በጦርነቱ ሀሳባችን ራሱ የብዙ ሰዎች ሀሳብ ወሬም ንግግራችን የቀምሏችን ጦርነትና የጦር ወሬ ብቻ ነበር ማለት ይቻላል። አሁን ከዚህ ሀሳብ መውጣት ያስፈልጋል። ከነበርንበት ከገባንበት አገቶች ለመውጣት እንደ ሀገር መወያየት፣ መነጋገር እንደሻገረን ድብይ ላይ መሳፈር ያለብን ወቅት ላይ ነን ብዬ አምናለሁ። ያለፈው አልፏል። የበዛ አይነት ነገር ውስጥ እንድጋሚ ላለመግባትና በቀጣይ ደግሞ ወጣቱ አገሩ ላይ በምን አይነት መልኩ በዚህ ተጽዕኖ ያሳድራል የሚለውን ነገር መንግስት ከወጣቱ ጋር በመነጋገር የተለያዩ ስራ እድሎችን በማመቻቸት ያለፈውን ነገር በመርሳት መካካስ ያለባቸው ነገሮች በማካካስ ወደፊት መጓዝ አለብን ብዬ አምናለሁ። አንደኛው ነገር ለዚህ ማስቀመጣው ውይይት ነው። እንደ ሀገር የምናስቀምጣቸው የምነጋገር ያለብን ጉዳዮች ላይ ርዕሶችን በማስቀመጥ የምነጋገር አለብን ብዬ አምናለሁ። እንደ ሀገርም ስነ ልቦናችን መታከም አለበት ብዬ አምናለሁ። በጦርነቱ ምክንያት ሰዎች በጥርጣሬ አይን በመተያየት አባዚ ተጠናውተናል። አሁን ምንም ነገር እንዲቆም ራሱ የቻለ ጊዜም ያስፈልገዋል ብዬ አምናለሁ። ለዚህ እንደ ሀገር መነጋገር ባለብን ጉዳዮች ላይ የመነጋገር ጊዜ መስደን ደግሞ በእነዚህ ጉዳዮች ላይ ራሳችንን ጊዜ መስደን ማየት ያለብን ነገሮች ላይ ማየት አለብን ብዬ አምናለሁ። የስራ እድሎች መንግስት ለወጣቱ በብድር መልክ እንዲሆን በተለያዩ ሀሳቦችን እንዲሸራሸሩ በማድረግ ወጣቶች ከጦርነቱ ተሰብስበው ወደ ስራ የሚመለሱበትን መንገድ መንግስት ማመቻቸት አለበት። ሌሎች አቅም ያላቸውን ባለሀብቶች ሰዎችን የላይፍ እስኪልን ስልጠናዎችን ለወጣቶች በመስጠት ከእንደዚህ አይነት ነገር ወጥተን ሀገራችን በጎ ነገር የምናበረክትበት መንገድ ሁኔታ መመቻቸት አለበት ብዬ አምናለሁ።
ጥሩ ጥሩ ነጥቦች ነው ያነሳኸው። በተለይ የስነ ልቦና ሕክምና እንደ ማህበረሰብ እንደሚያስፈልገን አንስተሃል። ወጣቱም ደግሞ ወደ ስራ እንዲመለስም ደግሞ ብድርና ሌሎች ነገሮች ሊመቻቹ እንደሚገባም አንስተሃል። አስማማውስ፣ አንተ በዚህ ጉዳይ ላይ ያለ አመለካከትና ሀሳብ ምን ይመስላል?
እውነት ነው። አሁን ላይ ያለው ስነ ልቦና ጤናማ ሆኖ በጤናማ ሁኔታ ወጣቱ የለክለት ኑሮን መጥፋት እንዲችል ቅድም ሚኒታል እንዳነሳ በዋናነት የስነ ልቦናው ላይ በማህበረሰብ ደረጃ በስነ ልቦና ላይ መሰራት አለበት እገምታለሁ። ለዚህ ደግሞ መሰረት የሚሆነው የተጀመረው የሰላም ስምምነት በአግባቡ ማለት መቻሉ ያን ከመጨረሻ ሁለቱም ወገን ቢጨርሰ የእሱ ስኬት ራሱ ትንሽ እረፍት የሚሰጥ ነገር ነው። ከዛ ነው የሚጀምረው ብዬ ነው የማምነው። ከዛ መጠናቀቅ በኋላ እንግዲህ የመልሶ ግንባታ ወይም የተጎዱ አካባቢዎችን መልሶ የማቀናቀሩ ስራ ጋር ጎን ለጎን በተለያየ ማህበረሰብ ደረጃ እንግዲህ ሴቶች አሉ፣ ህጻናት አሉ፣ ወጣቶች፣ ሌሎችም በዚህ ውስጥ ተገቢን ተሳታፊ የሚሆኑ አካላት አሉና እነሱ እነኚህ አካላት ርግ ላይ በሰፊ በመረጣቱ ላይ ስነ ልቦናን የመጠገን ስራ የሚሰራ ይገባል የሚለውን ሀሳብ ነው ይቀራለ። ከዛ በስተቀር ስራ እድል በሚመለከት ያለ እሱ የታወቀ ነው፣ የግድም መሰራት አለበት ብዬ አምናለሁ። ሌላው ግን በልዩነት ግጭቱ የነበረባቸው አካባቢዎች ጋር ላሉ የማህበረሰብ ክፍሎች በተለይ ወጣቶች፣ ሌላው የኢትዮጵያ ሀገር ክፍል ውስጥ ያለው ሰው ህዝብም ሆነ የወጣት ክፍል የግብርናውና አለሁ በገባንበት ችግር ምክንያት ከኛ ይልቅ ደግሞ እናንተ ለችግሩ ተገዥ ተጋላጭ ሆናችኋል እናተገላች ምን የሚለው ህዝባዊ ድጋፍ እንዲንታል ያስፈልጋል ብዬ አምናለሁ። አንዱ ስለሚሆን ማለት ነው። ኢኮኖሚካሊ ግን እኔ በተለያ አጋጣሚ ሆነ የሚሰራበት የቱሪዝም ዘርፍ ነው እና በተለይ የኢኮኖሚና የማህበራዊ መስተጋብር ጉዳይ ላይ በደንብ ሊሰራ ይገባል ብዬ አስባለሁ። አሁን ያለውበት አካባቢ 40 ምንጭ ነው። 40 ምንጭ እዛ በተፈጠረው ግጭት ምክንያት ወደ ሰሜን አካባቢ የነበረው ግጭት ምክንያት ኦቨርኦል ሀገሪቱ ውስጥ የነበረው የትንግሪን እንቅስቃሴ ነው እየተዳከመ የዳረን ተፈረው ደግሞ ከፍተኛ የትንግሪን እንቅስቃሴ በሀገሪቱ ውስጥ የሚከባሉ ቦታዎች ነው ከሰሜን ቀጥሎ ወደዚህ ወደ ደቡብ ሲመጣ ማለት ነው። እና ከዚህ ቀደም በኮቪድ የተዳከመ ኢኮኖሚ ነበር፣ ከዚያ በጦርነት የተዳከመ እና በዚህ ምክንያት ደግሞ የክልል ስፍር ድርገው እንቅስቃሴ ቀንሷል፣ ኢኮኖሚ ተዳክሟል። ይህ ሁሉ ተደራርቦ በተለይ ከኮቪድ ማግስት ሊያደግም የነበረውን ኢኮኖሚና የቱሪዝም እንቅስቃሴ ጫና ውስጥ በመክተቱ የሆቴልና ቱሪዝም ኢንዱስትሪ በባህሪ ደግሞ ሰፊ የሆነ ወጣት የሰውሀይል የሚያንቀሳቅስ በመሆኑ እዚህም አካባቢ የታየ ወጣት ላይ የተፈጠሩ የኢኮኖሚ ችግሮች አሉ ማለት ነው። በተለይ ቀጥሎ ዘርፉ ጋር ሚኒስተር ይስጠር እና ይሄ እዚህ እንኳን በዚህ ደረጃ እኛ ጋደረሰ ማለት እዚህ አካባቢ ምን ያህል ተጽዕኖ ሊያሳድግ ይችላል የሚለው ነገር የሚገመት ስለሆነ ወጣት እንግዲህ ምናልባት ስራ አጥ ለሆነ እና ስራ መስራት ስለሚችል ወጣት ተኩሮ እያወራ ይመስለኛል። ግን ገና ትምህርት ላይ ያሉ ወጣቶች አሉ። ትምህርት ቤቶች፣ ዩኒቨርሲቲዎች በምን ደረጃ እንደቆሙ በምን ደረጃ ወደኋላ ደግሞ በዚህ ያስለቀሩ ይታወቃል። እና ወጣት ብለን ስናረ ስራ ላይ ያለውን ብቻ ሳይሆን በትምህርትም ደረጃ ያለውን ማሰብ ስለሚያስፈልግ ትምህርት ቤቶች ላይ፣ ዩኒቨርሲቲዎች ላይ መስራት እዛ አካባቢ ላይ ቅድም ያልናቸው እነሱን ምንቦና ምናልባት
ያለኝ ሰዓት እያለቀ ስለሆነ ላቋርጥ፣ ይቅርታ አስማማው። ያለኝ ሰዓት እያለቀ ስለሆነ ከመጨረሻ ጥያቄ ጋር አያይዘው እዚህ ላይ መልስልኝ። ወጣቶች ምን ማድረግ አለባቸው? ራሳቸውም እስካሁን እንግዲህ መንግስት እንደዚህ ማድረግ አለበት ብለን ብድሮች ቢያመቻች እንዴ ቢሆን ብለናል። እንደ ማህበረሰብ ደግሞ ማህበረሰቡ ለትግራይ ህዝብ መሆነ ጦርነቱ በተፈጸመበት አካባቢ ድጋፉን ቢያሳይ ብለህ ጥሩ ነጥብ ማንስተሃል። ቢረዳዳና እምነቱንና መፋቀሩን ቢያሳይ ብለሃልና እሱ እንዳለ ሆነ ወጣቶቹ ደግሞ ምን ማድረግ አለባቸው ምትለውና ያይዘህ በልኝና በዚሁን እንፈጽም ወደ ሙሉቀን እንመለስ።
ለዛም ጥሩ ወጣቱ ረገድ ሁለት ነጥቦችን ማንሳት ፈልጋለሁ። አንዱ ወጣት እንግዲህ በተለያዩ ነገሮች ተፈትኖ አልፎ ለምግብ ለሀገር ተስፋ እንደመሆኑ መጠን ውጭ ሀገር የሆነ በሚል ስሜት የሀገሪቱ የገጠማትን ነገር የገጠማትን ችግር ተረድቶ ነገንተ ነገር ራሱንም ሀገሪቱንም የሚገነባ ስለ ልቦና ደረጃ አእምሮን ለመጠበቅ መቻል አለበት ስላለው፣ ሁለተኛው ደግሞ ቅድም ባነሳኋቸው ጉዳዮች ላይ አዎንታዊ ተሳትፎውን ማሳየት መቻል አለበት። ሁሉም ነገር ወደ መንግስት ወደ ሆነ አካል ተገፈ ነው አንወጣውም። ለዚች ሀገር ያለን እኛው ነንና አሁን ላይ ያለው ወጣት ይህን ጉዳዮች ስንም ተከታታይ የሆኑ ሀገር እንደሚችለው ነገር ማገዝ ችላለ በሚለው ስነን በኋላ የሆነ መንቀሳቀስ አለበት ስያማለ።
እሺ አስማማው፣ በጣም ነው የማመሰግነው። ሙሉ ቀንስ ምን ትላለህ? ስናጠቃልል የመጨረሻ ጥያቄ ነው የሚሆነው፣ ወጣቶችስ ምን ማድረግ አለባቸው? መንግስትስ ምን ማድረግ አለበት የሚለው ያው ብዙ አንስተናል በሚለው ነው እዛ ላይ ያላተኮርኩት፣ ግን አያይዘህ መናገር ትችላለህ።
እሺ በጣም አመሰግናለሁ። የመጨረሻ ለማለት የምፈልገው ነገር ምንድነው፣ ከሁሉም ኢትዮጵያውያን የሚጠበቅ ነገር አለ ብያምን ያለው ከዋር ኢኮኖሚ ውስጥ ሆነን አንዘልቀው ነው። አሁን ባለንበት ሁኔታ አገራችን ለዚህ ዳርገናታል። ከአሁን በኋላ ግን ይሄ ለትምህርት ሆነን በቀጣይ ትውልድ እንዳይደገም አድርገን ማለፍ አለብን ብዬ አምናለሁ። ከሁሉም ተቋማቶች የሚጠበቅ ነገር አለ፣ እስፔሻሊ ከሃይማኖት ተቋማት፣ ከፊዚክ ምድራት እንዲሁም የሀገር ሽማግሌዎች፣ አባገዳዮች፣ እናቶች፣ አባቶች፣ ሁሉም ማለት በሚቻል መልኩ ለሀገሪቷ አሁን አስተዋጽኦ ማበረከት የሚችሉበት ወቅት ብዬ አምናለሁ። ይሄ ክሪቲካል ታይም ብዬ አስባለሁ። በዚህ ወቅት ማድረግ የምንችለውን ነገር ነው ለሀገራችን ማድረግ አለብን። ምክንያቱም ጦርነቱ አሁን አብቅቷል። ከጦርነቱ ጋር እንዴት እንቀጥል የሚለውን ነገር ቆም ብለን ማሰብ ያለብን ወቅት ነው ብዬ አስባለሁ። ፖለቲካ ፓርቲዎቻችን ሰከን ብለው መሰብ አለባቸው። በዚህ ወቅት ወጣቱ ወደ ጦርነት መልሰው የሚቀጡ አጀንዳዎችን ባለማንሳት ሀገራችን የምታድግበትን አንድ ምዕራፍ ወደፊት የምትሄድበትን መንገድ ማመቻቸት አለብን። ከዚህ ጋር አያይዤ የምናገር የምፈልገው አብዛኛው የሀገራችን ወጣት በዚህ ሰዓት የሚያስበው ስደትን ነው። ስደት አንድ የራሱ ነው ጎጂ ነገር አለ። ምክንያቱም ሀገራችን ወጣት አልባ መሆን የለባትም። ወጣቶቿ ለራሷ ነው የሚያስፈልጉት፣ ለሌላ ሀገር አይደለም። ለሌላ ሀገር መሆን አለበት ብዬ አላምንም። ስለዚህ ስደትን ምርጫቸው የሚያደርጉ ወጣቶች በሀገራችን እንዲፈሩ መንግስት የራሱን ድርሻ መጫወት አለበት። በዚህ ቦታ ላይ ወጣቱን በማነቃቃት ወደ ስራ እንዲገባ የስራ እድሎችን በመክፈት ራሱን በመሆን ወጣቱን ወደ ስራ እንዳይሳተፍ ከሚያደርጉ ነገሮች ብዬ የማስባቸው ነገሮች አንዱ የብሔር ፖለቲካችን ነው። የብሔር ፖለቲካችን እስካልቆመ ድረስ ወጣቶች እንደ ልብ ተንቀሳቅሰው የሚሰሩበት ኢንቫይሮመንት አይፈጠርም። ሀገራችን የብሔር ፖለቲካው እስካልቆመ ድረስ ወጣቶች በችሎታቸው በአይምሯቸው ገብተው የሚሰሩበት ኢንቫይሮመንት ይፈጠራል የሚል እምነት የለም። ይህን ነገር መንግስት ቆም ብሎ እንዲያይበት እንዲያስብበት፣ ፖለቲከኞቻችን ቁጭ ብለው ሰከን ብለው ተማክረው ሁሉም ኢትዮጵያዊ እኩል የሚኖርበት መብት ተከብሮበት ጭንቅላቱን በአግባቡ ተጠቅሞ ሰርቶ ቤተሰብ አፍርቶ ከብሮ የሚኖርባትን ኢትዮጵያን እንድናይ ሰከን ብለው ማየት አለባቸው እያስባሉ የመፍትሄ አካል መሆን ያለበት ሁሉ በዚህ ሰዓት የመፍትሄ አካል መሆን አለበት ብያ አምናለሁ። ሌላው ደግሞ ካለመሳ ማለት የምፈልገው ነገር ምንድነው፣ ሪሶርሶቻችን የመሬት ሪሶርሶቻችን በጣም ከባድ የሆነ የመሬት ነገር ያለ በሀገራችን። የከበሩ ማዕድናቶቻችን በከፍተኛ ሁኔታ በኮንትሮባንድ መልክ የሚወሰዱበት ሁኔታ ነው ያለው። እነዚህ ነገሮች ኮንሲደር መደረግ አለባቸው። በቀጣይ ትኩረት ያልተሰጣቸው ነገሮች ላይ ትኩረት በመስጠት ሀገራችንን ወደፊት ማራመድ አለብን። ሁሉም ወጣት ተባብሮ ሀገራችንን ወደፊት ማስቀጠል አለበት ብዬ አምናለሁ። አመሰግናለሁ።
እሺ፣ እኔም አመሰግናለሁ እንግዶቼ ሁለታችሁንም ነው በጣም አመሰግነው። አስማማው ድረስ ከአርባ ምንጭ እንዲሁም ደግሞ ሙሉ ቀን ቢኒያም ከሐዋሳ ነበር ስንወያይ የቆየ ነው። ስለነበረን ቆይታ አብዝቼ አመሰግናለሁ። ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊውን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በመኪና አደጋ ሙሉ በሙሉ ሁለቱንም እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው ትለናለች አስቴር ምስጋናው። ወጣት እመቤት አሌ የተባለችው ይህች ወጣት በኤሮቢክስ ቅርጫት ኳስ ክልሉን በመወከል በተወዳደረችበት ጥሩ ውጤትን አስመዝግባለች። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል።
ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ 2 ዓመት ሊሞላት 2 ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው።
ከጉዳተኛ የሆንኩት ገና በህፃንነቴ 4 ዓመት ሊሞላኝ 2 ሳምንት ምናምን ሲቀረኝ ከሰፈር አስትሪያ የሚባል ጨዋታ እየተጫወትኩ ሳለ መኪና ሁለት እግሮቼን ገጨኝ ማለት ነው። እዛው ላይ ነው እንትኑ ራሱ ቁርጥርጥ ያለው እግሬ ማለት ነው። አጥንቴ ያን ያህል ትልቅ የመኪና ነው ምናምን ያሉኝ አላቆም መቋቋም ስላቃተው ከዛው ነው ፍግሬ የሚተቆረጠው ማለት ነው።
ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት
ጨፌ ሄጀ እናቴ ጋር ብቻ ተርኩኝ ዳቦ ገዝቼ እንደገና ሸኘዋት። ሲቀጠቀጠኝ አድሮ እንደገና ሸኘም አደራሽ ናም ያደራሽ ልጅቱ ቀጥቅጦኛና አንድ ነገር ያገኛቸዋል ልጅቱ ወይ ከዚህ ወይ ከዛች እችን ሲመታታል ማለት ይህን ጨፌ የሚሸጠው ነገር መቶ አደርኩ። አሁን ስል እንደገና በስድስት ሰዓት ተመጡ ስለወጣ ናን እናት ታማለ እናት ያልታመመችም ስፋት ተመታታል ከልጆች ነው እንጂ ከእናቴ ምንም አያገኘታል። ስልስ መጣ መኪናው ላይ ተደርጎ አገኙ። እንደገና ተደርጎ ሳገኙ ደነቀቁ። ቁራን ተሸክማ ቆየች። ተሸክማ የተሸከመችበት እጇ እንደዚህ ቀጥቀጥቀጥ እንዳለ በዛ ተነሳ። ብዙ ጊዜ እንደደነገጠች ታመመች። ታማም ተኝታች።
እመቤት ከ4 ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ 8ኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። 9ኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ።
ሳይክል ገዝተውን እያፈላጠጠውን ደግሞ አስተማረ ተደርኬ ትንሽ ስትሄድ አካል ታድሶ ሳይክል ሰጥ ሳይክል ላይ ራሱ ተማረ።
እመቤት በዚህ መልኩ 10ኛ ክፍልን አጠናቃለች። ዲፕሎማም ተመረቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች።
አሁን ያለች ሲንተር ባስኬትቦል ተጫዋች ነኝ። ለክልልም ለብሔራዊ ቡድን ተመርጫለሁ። 25 ዓመት በታች ያለው ብሔራዊ ቡድን አለውበት።
ጥሩ ውጤት አስመዝግበሻል?
ባለፈው እንደ ብሔራዊ ቡድን 3ኛ ነው ወጣነ። እንደ ክልላችን ግን ሁሌም ወርቅ እናመጣለን።
ወርቅም ተሽታያለሽ?
አዎ፣ ኮከብ ተጫዋች ነኝ። ተሸልሜ አውቃለሁ።
መቼ ነው የጀመርሽ?
ዊልቸር ባስኬት ጀመርኩ 2008 አካባቢ ማለት ነው የጀመርኩት። እና አንዳንድ ጊዜ ተጫውቻለሁ ማለት ነው። ጠዋት 12 ሰዓት ተነስተሽ ከአባይ ማዶ እዚህ መምጣት፣ ታክሲዎችም ደግሞ አይጭኑንም፣ አይመችሽም ምናምን ለኛ ቦታ አይሰጡንም። እና በጣም ከባድ ነው፣ ቻሌንጅ አለው። ብርሽን ከብርሽ ለምትሄጂ ታክሲ አለ፣ ታክሲ ላይ እንትን አለ። በዛ ላይ ደግሞ ጨለማ ነው የምትመጭበት፣ እና በዛ ላይ ደግሞ ክፍያ የለውም ምናምን። ለራስ ፍላጎትና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው፣ ግን ቻሌንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው።
በተሰኘው የማህበራዊ ትስስር ገጽ ላይም 20,000 ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴውን ታጋራለች።
ራስ ዳሽን ተራራ መውጣት 4446 ነው ርቀቱ መሰለኝ፣ ባረሱ ከፍቶ ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረኝ መውጣት በጣም ከባድ ነው እና ደስ ይላል ብቻ።
ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች።
ቲክቶክ ላይ ማርክ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጅ አርጎ ስለሚያስብ ያንን ነገር ተብሬ ለመውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው፣ በጂም ስፖርቶችን ስሰራ አሳያቸዋለሁ እና ዋና ምስዋኝ ያሳያለሁ። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ ነገር ሰራለው ማለት ነው።
እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷ ግራ በመጋባት ውስጥ እንዳሉ ትናገራለች።
አሁን ምን ያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ዊልቸርም ደግሞ እንትን ነው በእጄ እንደዚህ ያሉት ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራስ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች ሰራተኞችን ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ ራሴ ወይም ቡቲክ ቤት ወይም ኔቶስ የኮስሞቲክስ ቤት ከፍቼ በእኔ ስር ሌላ አካል ጉዳተኞችም የስራ እድል ብፈጥር ደስ ይለኛል። እንደዛ ማድረግ ማለት እና ደግሞ እሱ ሰርቶ አራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግልኝ ደስ ይለኛል። ቆሜ ቤት ደስ ይለኛል፣ አይቼው የማላውቀውን ነገር።
እመቤት በተወዳደረችባቸው በክልል በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ህዳር 22/2015 ዓ.ም የጋቢና ቪኦኤ መሰናዷችን እዚህ ላይ ተጠናቀቀ። በነገው ምሽት እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቪኦኤ እያላፈርሱ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር ምስሉ የሚሰናበታለን ተነስትነ